ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 29 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሀገራችን በምንም መመዘኛ ሰላም የለም። ሹሙ አሁንም በወያኔ ህግ ነው አገዛዙን ያጠናከረው። በአብዛኛው የሀገራችን ክፍል ደም ፈሷል። ተጠያቂዎቹ ለፍርድ አልቀረቡም። ዋናው ተጠያቂ ሹም እሳይ ደጋረክ አይነት የሰላም የተባለ ሽልማት ሊሰጠው ተዘጋጅቷል። የምዕራባውያን የሰላም መለኪያ ምን ይሆን አሳይቶናል። ለሀገራችን ያላቸውን ጥላቻና ንቀትም ቁልጭ አድርጎ አሳይቶናል። እዩኝ እዩኝ ደብቁኝ ደብቁኝን ያስከትላል በሚል ርዕስ የሹሙን የኖርዌይ ጉዞ በሚመለከት የቀረበውን የዕለቱን ሀተታ በቅድሚያ እናቀርባለን። በማስከተልም ቀሪ ኮሎኔሎች አደናጋሪ ሹም ውሉን የሳቱ ዜጎች በሚል ርዕስ በሐማቱማ ከቀረበው ሰፋ ያለ ትንታኔ ሶስቱን ክፍል አስተምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ሰኞ ህዳር 29 ቀን በባህር ዳርና አካባቢው በሚገኙ ከተሞች የህዝብ ትራንስፖርት አገልግሎት ተቋርጧል። የትራንስፖርቱ አገልግሎት የተቋረጠበት ምክንያት በክልሉ ከመናኸሪያ ውጭ የጫነ ሾፌር 4000 ብርና የሁለት ሳምንት እስር የሚያስቀጣ አዲስ ህግ በመውጣቱ ይህንን በመቃወም አሽከርካሪዎች አድማ በመምታታቸው ነው ተብሏል። በተያያዘ ዜና በኢትዮጵያ ውስጥ በየቀኑ በአማካይ 14 በአመት ደግሞ ከ5000 በላይ ዜጎች በትራፊክ አደጋ ህይወታቸውን እንደሚያጡ የኢትዮጵያ የትራፊክ መቆጣጠሪያ ገልጿል። እሁድ ህዳር 29 ቀን በኢሉባቡር ዞን አልጌሳቻ ወረዳ ገበያ የዋሉ ሰዎችን አሳፍሮ በመጓዝ ላይ የነበረ ተሽከርካሪ ላይ በደረሰ አደጋ የ11 ሰዎች ህይወት ያለፈ መሆኑን ተነግሯል። የብሔር ብሔረሰቦችና ህዝቦች ቀን በሚል ፈሊጥ የወያኔ አገዛዝ ከ14 ዓመት በፊት የጀመረው ክብረ በዓል በዛሬው ዕለት ተከብሮ ውሏል። ለልዩነትና ለክፍፍል ከፍተኛ በር የከፈተውና በኢትዮጵያ ህዝብ አንድነት ላይ ከፍተኛ አደጋ ያመጣው ህገ መንግስት ህግ ሆኖ በወጣበት ቀን የሚከበረው ይህ በዓል ልዩነታችን አንድነታችን ነው በሚል ማስመሰያ ይከበር እንጂ በተጨባጭ የጥላቻውና የክፍፍል ሁኔታ በከፍተኛ ደረጃ እየተባባሰ ካለበትና ብዙ ችግር እያስከተለ ካለው ሁኔታ ጋር የማይገናኝ መሆኑን ሁኔታውን በቅርብ የሚከታተሉ ዜጎች እየገለጹ ይገኛሉ። በየክልሉ ይህ የእኛ ቦታ ነው ውጡልን በማለት የሚደረገው የኃይል እንቅስቃሴ በጣም ተስፋፍቶ የሚገኝበት ብሔርተኛ ድርጅቶች ወጣቶችን በመንጋ እያደራጁ በየአካባቢው ከብሔር ብሔረሰቦች ውጪ ባሉ የሌሎች ብሔር ብሔረሰቦች ተወላጆች ላይ ከፍተኛና አረመኔያዊ ግድያ አለምንም ገደብ በሚያካሂዱበት ወቅት የብሔረሰብ ቀን ብሎ ማክበር ከማጭበርበር ውጪ ፋይዳ የለውም ይላሉ። ዓመት ሙሉ በፖለቲካ ድርጅቶች ሳይቀር ልዩነት ላይ የሚያተኩር ቅስቀሳ እየተካሄደ ባለበት ሁኔታ በአሁኑ ወቅት ከአንድነት ይልቅ ወደ ልዩነት የሚያመዝኑ እንቅስቃሴዎች በተጨባጭ በስፋት በየቦታው እየተካሄዱ መሆናቸውን ብዙዎች ይገልጻሉ። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ። የተባበሩት መንግስታት ድርጅት ሀሳብን በነጻ የመግለጽ መብት ልዩ ራፖርተር የሆኑት ዴቪድ ካየር ሰኞ ህዳር 29 ቀን ለጋዜጠኞች በሰጡት መግለጫ ባለፈው አንድ ሳምንት በኢትዮጵያ በነበረኝ ቆይታ ለባለስልጣኖች ኢንተርኔት መዝጋትን እንዲያቆሙ ምክረ ሐሳብ ብዬ አቅርቤያለሁ ሲል ተናግሯል። ኢንተርኔት መዝጋት የሰዎችን ሐሳብን በነፃ የመግለጽ መብት የሚጋፋ ድርጊት ነው። እንዲያውም ብዙ ጊዜ ኢንተርኔት ለመዝጋት ስልጣኑ ከየት እንደመጣ ጠይቄ ነበር ያሉት ዴቪድ ካየር ማንም መልስ ሊሰጣቸው እንዳልቻለም አብራርተዋል። እኔ ራሴ ኢንተርኔት ሲዘጋ እዚሁ ሆኜ ለማየት እያለሁ ያሉት ዴቪድ ካየር ይህ በዓመቱ 9ኛ ጊዜው ነው ማለት ነው ሲሉ ተናግሯል። እሁድ ህዳር 28 ቀን ምሽት በጎንደር ዩኒቨርሲቲ የሁለተኛ ዓመት ተማሪ ማሾ ዑመር ጉዳት ደርሶበት ሕክምና ሲደረግለት ከቆየ በኋላ ከምሽቱ 2 ሰዓት ላይ ሕይወቱ ማለፉን የዩኒቨርሲቲው አስተዳደር ሰኞ ህዳር 29 ቀን ገልጿል። ጉዳቱን በማድረስ የተጠረጠሩት ከሟቹ መኝታ ክፍል ፊት ለፊት የነበሩት የሚገኙ ተማሪዎች ናቸው። ፖሊስ ሌሊቱን ምርመራ ሲያደርግ መቆየቱንም ገልጿል። በሌላ በኩል ባለፈው ሳምንት በወልዲያ ዩኒቨርሲቲ የጥበቃ አባላት ጉዳት ደርሶባቸው በአዲስ አበባ ሕክምና ሲደረግላቸው ከቆዩ በኋላ የወልዲያ ዩኒቨርሲቲ ተማሪዎች መካከል የሁለቱ ሕይወቱ ማለፉን ዩኒቨርሲቲው አስታውቋል። በተያያዘ ዜና በዩኒቨርሲቲዎች ውስጥ በተማሪዎች ላይ የሚደርሰውን ጥቃት ለመከላከል ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ የተወሰነ መሆኑን የሳይንስና የከፍተኛ ትምህርት ሚኒስቴር አስታውቋል። ብዙዎቹ ተማሪዎች የዩኒቨርሲቲዎቹ የጥበቃ አካላት ገለልተኛ ለመሆናቸውና በጥቃቱም እንደሚሳተፉ በመግለጻቸውና በፌዴራሉ አገዛዝ ስር የሚተዳደሩት ዩኒቨርሲቲዎች ከሚቀጥለው ሳምንት ጀምሮ በፌዴራል ፖሊስ አባላት ጥበቃ ስር እንደሚውሉ ተነግሯል። በመጨረሻም የወር አበባ ንጽህናን ለመጠበቅ በጎ ስራ ስትሰራ የቆየችው ፍሬህይወት መብራቱ የሲኤንኤን የዓመቱ ጀግና ተብላ ተሰይማለች። ፍሬህይወት የዓመቱ ጀግና ተብላ የቀረበችው ለፍጻሜ ከቀረቡት 10 ሰዎች መካከል ሲሆን የ100,000 የአሜሪካን ዶላር ሽልማት ተቀብላለች። ፍሬህይወት ተመልሶ ጥቅም ላይ ሊውል የሚችል የሴቶች የወር አበባ ንጽህናን መጠበቂያ ምርት ዲዛይን አድርጋ ለመጠቀሚያ ያቀረበችው ከ7 ዓመት በፊት ሲሆን ከዚያ ጊዜ ጀምሮ ፕሮጀክቱ ከ750,000 በላይ የሚሆን ምርት ለተጠቃሚዎች ያከፋፈለ መሆኑንና ከ800,000 በላይ ሴቶች ተጠቃሚ እንደሆኑበት ተነግሯል። ፍሬህይወት ሽልማቱን ስትቀበል ባደረገችው ንግግር ሽልማቱ የእሷ ብቻ ሳይሆን የወጣቶች ሴቶች በሙሉ ነው ብላለች። እንኳን ደስ አለሽ እንላለን። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህ ነበሩ። ከሌሎች መርሃ ግብሮች ጋር አብራችሁ እንድትቆዩ በትህትና እንጋብዛለን።
ገሩና ድንቅና ለምለም አገሬ በጣም ደስ ይለኛል ተስፋ ነበረ። የሀገሬ ውበት በጣም ደስ ያሰኛል ተፈጥሯን እንዳደንቅ እድል ይሰጠኛል። ተራራው ኮረብታ ወንዙ ሸንተረሩ ለህይወት ተስማሚ ገና ነው አየሩ። ገሩና ድንቅና ለምለም አገሬ በጣም ደስ ይለኛል ተስፋ ነበረ። የጎንደር ከተማ የግንባር አሰራር ታሪክ ለማስታወስ ታላቅ ምስክር ጥንታዊነት ያለው የአክሱም ከተማ ብዙ ጥበብ ይዟል አተኮረውማ። ገሩና ድንቅና ለምለም አገሬ በጣም ደስ ይለኛል ተስፋ ነበረ። የዛፎቹ ውበት የወፎች ጫጫታ ሕይወት የሚማርክ ይሰጣል ደስታ። ሀገሬ 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 ውብ ነሽ የተፈጥሮን ውበት የተጎናጸፍሽ። ገሩና ድንቅና ለምለም አገሬ በጣም ደስ ይለኛል ከሷ መፈጠር። ገሩና ድንቅና ለምለም አገሬ
እዩኝ እዩኝ ደብቁኝ ደብቁኝን ያስከትላል። እፍፍ ያሉት ፍቅር ሳይጀምሩት ያልቃልም ተብሏል። የወያኔው ጉዲፈቻ ኮሎኔል ለውጣ መጣው ብሎ በስልጣን እንደተሰየመ በየመድረኩ ሲፈነዳብንና ነጋጠባ ተሸትሮ ሲደሰኩርብን ነበር። ዛሬ አፈቀላጤዎቹ ሊሉ እንደሚፈልጉት አይናፋርነትም ሆነ ሃይማኖቱ ከመድረክ ልፈፋና እዩኝ እዩኝ ባይነት ቅንጣትም አግደውታል ነበርም። እንዲያውም ዜጎች መሪ ሳይሆን ፓስተር የሃይማኖት ሰባኪ መሰለ ብለው ሲወርፉት የቆየሰው ነበር። ስለዚህም ዛሬ በአሜሪካ ግፊት ሽልማት የሰጡትን ኖርዌጂያኖች ከሰው ሊደበቅ ተነስቶ ስርዓቱን አበላሽቶባቸዋል። ሰውየው ደብቁኝ ደብቁኝን ምን አመጣበት? ሹሙ ከናገዛዙ ከስሯል። እንኳን ሽልማት በርታ ቃልንም ማግኘት ያለበት አለመሆኑ ተጋልጦ እሱም አውቆታል። ይጠይቁኛል በሚል ጋዜጠኞችን የሚሸሸው በቅርቡ ካጋሩ ዘረኛ ጋር መጋጨቱ ብቻ ሳይሆን ስለላ፣ ግድያ፣ ፍጅት እንዲሁም ዘረኛ ስርዓቱ እያደረሰ ስላለው የመብት ረገጣና የዘር ማጽዳት ዘመቻ ይጠይቁኝ ይሆናል ብሎ በመፍራት ነው። በኦስሎ ከተማ ያሉ ኢትዮጵያውያንም በተቃውሞ ሰልፍ እንደሚያጣደፉትም ስላወቀ ነው። እንደ ሁሉም የሰላም ተሸላሚ የተመረጡ ህፃናትንና የአንደኛ ደረጃ ተማሪዎችንም አግኝቶ ለጥያቄያቸው መልስ መስጠትም አስፈርቶት አላገኛቸውም ብሏል። የሰላም ሰው ተብየው 3 ሚሊዮን ማፈናቀሉ፣ ብዙ ሺዎችን በነፍሰ ገዳዮች ማስጨፍጨፉ፣ ነዛ ጋዜጠኞችና ተቃዋሚዎችን ማሰሩና አስከፊ ዘረኝነትን ማስቀጠሉ ሁሉ የሚሰቀጥጥና ሳይነሳም የማይቀር በመሆኑም የሚሰጠውን ዶላር ሊወስድ ሲቋምጥ በሌላ መልክ ደግሞ ሰው ፊት ቀርቦ በይፋ በስራው ለመኩራትና ራሱን ለመከላከልም ባለመቻሉ በአገር ቤት አስቸኳይ ጉዳዮች ስላሉ መመለስ አለብኝን ማለትን መዋሸትን መርጧል። ቡራዩ ለገጣፎ አጣዬ ወዘተ ያ ሁሉ ሰው ሲፈጅ ከዝሮቱ ወይም የኢሳያስ ሹፌር መሆንን ትቶ የተመለሰ ይመስል ከእርሱ አደር ይደመር ብሎ አድርባይ ባንዳዎችን ሰብስቦ ንጹህ ህዝብን በገፍና በግፍ እየቀነሰ ያለው አገዛዝ ምንነቱ በሚገባ ተጋልጧልና ዛሬ ያገዛዙን ውድቀትና ያስመሳይ ሙሴውን መወገድ የማይፈልግ ጥቂት ነውና በቤተ መንግስት የሹሙ ጊዜ ውሱን መሆኑን በመረዳት እንጣጥ እንጣጥን መቀነስ ግድ ሆኖበታል። የሚሸረብበትም ሴራ በስቶ ስላስጨነቀው የሚይዝ የሚጨብጠው ጠፍቶበታል። አንቺው ተመጪው አንቺው ታሮጪው ሆኖበታል። ለሹሙ ጽንፈኞቹን ጋብዞና የክብር እንግዳ ብሎ ያመጣው ራሱ ሲሆን መምህሬ አስተማሪ ብሎ ያቀፈውም ልዝብ ሰይጣን እባብን በጉያ ቢሆንበት ጥፋቱ የራሱ ነው። ምንም ሌላ ምርጫ አልነበረውም ቢባልም አግባብ አለው። ሹሙን ለስልጣን ያበቁት ባዕዳን ማለትም አሜሪካና እና ሳውዲ ናቸውና ከቀኝቱ ወልጋዳና ለኢትዮጵያ የማይጥም ነበርና ነው። ህዝብ አልመረጠውም አልሾመውምና ተልእኮው ለኢትዮጵያ የሚመች አልነበረም ሊሆንም አልቻለም። ሚናው ኢትዮጵያዊነት ባለመሆኑ ለለውጥ ሳይሆን ያለውን ዘረኛ አገዛዝ ከነግሳንግሱ ሊያስቀጥል በመሆኑ ጽንፈኞቹን ማቀፉ የሚጠበቅ እንጂ እንግዳ አልነበረም። ኢትዮጵያዊነትን ክዶ ዘረኝነትን በማቀፉ የኢትዮጵያን ሰንደቅ ዓላማ ሊያጠፋ በመነሳቱና ከአጥፊዎች ጋር በማበሩ ግን ከጥንስሱ አገር አጥፊን ጎዳና የመረጠ አጭበርባሪ መሆኑ ተረጋግጧል። ያሳደጋቸው ዘረኛ ጊንጦች ዛሬ ተመልሰው ቢነድፉትና ቢጮህ ማንም የሚያዝንለት አያገኝም አላገኘምም። ዛሬ ለስልጣን ያበቁት ኃይሎች ሁሉ በችሎታ ቤትነቱ አፍረውበት ጓደኛውን ወይም ሌላ ኮሎኔል ሊያስነሱበት በማሴር ላይ መሆናቸው ምስጢር አይደለም። የግል ስልጣኑን ሲል ኢትዮጵያ የሚለውን የጠሉትን ስም መያዙም ጽንፈኛ ጓደኞቹን ቢያስቆጣም ዋናው ንዴታቸው ግን የብሔረሰብ ይዘት ያላቸውን ድርጅቶች አፈርሳለሁ ማለቱ ነው። ለነገሩ ዓላማው አማራ የተባለውን ውራጅ ድርጅት ለማሳጣት እንጂ ኦዴፓም ራሳቸው ለስልጣኑ ባለቤቶች ናቸው። ስም ቀየሩ አልቀየሩ ይህም በስቶባቸው ኦነግ የወያኔን የቅማንትን ድርጅት ጭምር ሌሎችን ሰብስቦ የራሱ ህብረት መፍጠሩን አውጇል። ይህም አስጊ የማይሆነው ኦነግ ያለበት ህብረት መቼም ጸንቶ ስለማያቅ ነው ማለትም ይቻላል እንጂ ሹሙማ ነገሩን ማደባለቁና ለወያኔ ማመቸቱ ግልጽ ነው። ሹሙ ከመረቋውጡልኝ ከስጋው ጦመኛ ነኝ አይነት ሽልማቱን ስጡኝ ግን ማንንም አላገኝ ማለቱ የሚጠበቅ ነው። እንደ መሪም እንዳገዛዝም ተንስሷል። ሰው በላ ዘረኛ ቡድን መሪ መሆኑን አሳይቷል። ድርቅ ብሎ ሊከድ ስፒተርም ኢትዮጵያዊነት ሱሴ ነው ብሎ ሊያወናብደን እንደ ጣረው የጠባብ ጠባብ የኦዴፓ ውህዴድን የበላይነትን በኦሮሞ ሽፋን ሊያሰፍ የተሰየመ የአረቦቹ ቡችላ መሆኑን ከቶም ልንስተው አልቻልንም። ዛሬም አንገብጋቢ ሆነው ያሉት ህዝባዊ መፈክሮች በትግል የተወለዱ የህዝብ ፍላጎቶችና ጥያቄዎች መሆናቸው ግልጽ ከመሆኑ ባሻገር መሰረታዊው የሽግግር ሂደትና ህዝባዊ መንግስት መፈክር ምንም ተኪ የሌለው ነው። ለስልጣን የበቁ ገዢዎች ሁሉ የህዝብን መፈክሮች ነጥቀው ሊያበላሹ ቢሞክሩም መሰረታዊ መፈክሮች ዛሬም ወቅታዊ ናቸው። ብዙዎቹ የዘነጉት ነው ማለት የምንችለው ያ ታጋይ ትውልድ መሬት ላራሹ አለ እንጂ ራሱም መንግስት የሚለው ተቋም መሬትን ሁሉ ወርሶ በአርሶ አደሩ ላይ ባላባት ይሁንበት የሚል አልነበረም። በኢህአፓ መርሃ ግብር አንዴም መሬት ሁሉ ይወረስ የሚል ነጥብ አቋም ሰፍሮ አያውቅም። የብሔሮች መብት ይከበር ሲልም ሁሉ መገንጠል አለበት በሚል የተሟገተ አልነበረም። ጠባብ ብሔረተኛውን ተገንጠሉ ባዩን ወያኔ ድርጅቱ የታገለው ግን ከ1967 ዓመተ ምህረት ጀምሮ እንደነበረም ታሪክ ይመሰክራል። ለሶማሊያም ለሻቢያም ሆነ ለአስገንጣዮችም ባለመስገዱ የደረሰበትን ጉዳት ብዙዎች ይመሰክሩለታል። የዘንድሮዎቹንም ገና ከመሰረቱ ታገላቸው እንጂ ለውጥ አምጪ ብሎ አልሰገደላቸውም። ይህ የተቃውሞ አቋም በመያዙ ባህዳኑም አድርባዩም ሁሉ በድርጅቱ ላይ ዘምተዋል ቀጥለዋልም። ብዙዎች ንጹሃን አልመች ስላሉ ታርደዋል፣ ተወግረዋል፣ ተሳደዋል፣ ለዝዋይ ድድስም ተዳርገዋል። ይህ ሁሉ የሆነው በሹሙ የበላይ ተቆጣጣሪነትና ተባባሪነት ነው። የሹሙን ወንጀለኛነት ክደው ጽንፈኛ አይደለም ብለው ተፈጥመው እንታደገው የሚሉን አገራቲ ምክር ለጋሾች ናቸው። መሰረታዊ ለውጥ ስንል ሹሞቹ ዘረኞቹ ወያኔ ኢህአዴግ ያክትሙ ይወገዱ ማለታችን ነው። ሌላ ትርጉም የለውም። ከዚህ ውጭ ትርጉምና ይዘት ለመስጠት መነሳት መጣር የሰው ክፉ ዋሾ ያሰኝብናል። የሹም ሰነፍ ይለፈልፍ እንደተባለው ፍየል ምላስ ሊባል የበቃው ሹም ሲንጣጣብንና የማያውቃውን አውቃለሁ ብሎ ሲለፈልፍ ራሱን ለትዝብት ዳርጎ ህዝብንም አሳፍሯል። ያጀቡት ምሁር በሉን ገለባዎች ደግሞ ይህን ያህል ዝቅጠትና ድንቁርና በኢትዮጵያ አለ እንዴ ብለን እንድንገረም አድርገውናል። ያለውና የምናየውን ሞላ ገነፈለ ከሞላ ጎደለ በሚል የምንሸኘው አይደለምና ነው። ፎክሮ መሸሽ ታሪክ ያበላሽነውና የተጀመረውን ትግል በቆራጥነት ለመቀጠልና ወያኔ ኢህአዴግን ለማደባየት ቆርጠን መነሳት ግዴታችን ነው። ለመጪው ትውልድ አይለጉት አኬት ነው ማለትም እንችላለን። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ዘረኝነትን በትግል እናስወግዳለን። ድል ለኢትዮጵያ።
Let's go.
አሸጋጋሪ ኮሎኔሎች፣ አደናጋሪ ሹም፣ ሁሉን የሳቱ ዜጎች። የኢትዮጵያ ህዝብ ስለጭካኝና አውሬገዥዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና። ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ደርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይቀጥልና ምርጫ አስተውሏል። መኢሶን ደግሞ በጊዜው ዋናው የደርግ ደጋፊና ውዥንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ተፍኖብን የኖርነው ግፍ ነው። ኢትዮጵያዊ የሽግግር መንግስትን አስፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን፣ በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተቀጠ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ስርዓትና
የአንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸው። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ግምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማስፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት ምስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመቀጠልም ዴሞክራሲ ሊገድብ ያለውን እክል በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ለአጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ፍራት ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ወሉን ያጣው ተሰብሳቢ ግን የትግላችንን ውጤት ለቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነፋት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለ ሽግግር የጻፍነውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብዬውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብዬውን ስርዓት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የተያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሜንጫ ሲል የነበረውንና መከተስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ። የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በጥፍረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱን ሹም ህዝብ አልመረጠውም። የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አድርጎ አሳይቷል። የሽግግር ሂደት ጥያቄ በኢህአፓና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈልገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን፣ በሌላ በኩል ደግሞ ኢህአፓን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መኢሶንና ኢህአፓ በነበሯቸው አቋሞች ተለያይተዋል። ወታደራዊው አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጭፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ተጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ የህዝብ ፍላጎት አክባሪ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢህአፓነት መኢሶንና ኢህአፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ኢህአፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን፣ የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ሕይወታቸውን ለአገርና ለሕዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ኢህአፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንጠጅ ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመታም። በጸረ ህዝብ ጎራ ኢህአፓ ሊገባ መታሰብም የለበትም። ኢህአፓ ሶስት የጭቆና ስርዓቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደግሞ ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኑር ባይ ነው እናም ነው። በመሆኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም የአጼውን ስርዓት ሲያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስረታው በ1964 ዓመተ ምህረት ነበርና የሚጸጸተው አይደለም። የአጼው ስርዓት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመታ ኢህአፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑም ሳያወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አስቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተቆልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ኢህአፓ ታገለ እንጂ መስዋዕትነትን ከፈለ እንጂ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን የያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ኢህአፓ ደርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲል ለሆዱ በሚል ከነሱ አላበረም። ስለዚህም በወያኔ ጡጦ ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ኢህአፓ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም፣ አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢህአፓ ያነገበው መፈክር ትላንትም ዛሬም ኢትዮጵያዊ፣ ጥያቄው የሰፊው ህዝብ መሆኑና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ኢህአፓ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም። ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለት የቀናቸው ጉዶች አላግባብ ሊከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች ሆኑ ካድሬዎች፣ የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። ኢህአፓ በነበረው አቅም ሱዳንን ተጋድሮ መሬት አላስቆርስ አለ እንጂ የሀገራችንን መሬት አለማቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጡት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ከጥፋት ለማዳን የመጣ መሆኑን ስለምናውቅ መደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ኢህአፓ በይፋ መድረኩ ከሚታየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለ ራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹ ጫማ ስር ሲወድቁ እያየን አልሰገዱም፣ አከበሩ እንጂ ወዘተ ልፈፋ የሚያዋጣ አይሆንም። ወደ ቁም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ኢህአፓን የለም በሚል ፖለቲካ ሊያገል ከመሞከሩ ባሻገር የሚያውቀውን የኢህአፓ እስረኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከማለት ሊያልፍ አልቻለም። ኢህአፓ አንድና አንድ ብቻ መሆኑን እያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በኢህአፓ ስም ጋብዞ ከድርጅቱ ከወጣ 10 ዓመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያውቁና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፈ አስመስለው ሊያሰራጩ ሞክረው ባጭሩ ተቀጭቷል። ኢህአፓ ከህዝብ እይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ስለ ሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከሰውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አስተምቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እምቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማንደም ኮባንዲራውን ይዞ እንደመጣ በጋድ ታይቷል። ለምን አማርኛ ተነገረ ከማለት አልፈው የኢትዮጵያን ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለዓመታት የሰራው በግል ጠርቶ የሚያነጋግራቸውና የሚመታጠረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራስ ግብዣ የአፓ እንዲገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ወተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቱ መስተታተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይህን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻችሁን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህም መሰረት ካለን የጊዜ እጥረት አኳያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈታኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን ጊዜያቸውን የማይጠቀሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት፣ ሁለት ኢትዮጵያን ዴሞክራሲያዊ ማድረግ፣ 3 ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባው ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናሳስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ጊዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብዣው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ በአስቸኳይ ነው ጥሏቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢሃፓና ሌሎችም የፖለቲካ እስረኞች ከእስር ሳይለቀቁ። ሚኒሶታ ተደመርን ያሉ ኢትዮጵያውያን የሀገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ ውርደትን ደገፉ እንጂ ምን አተረፉ? ክህደት የለመደባቸው ወራዶች አዲሱን ሹም ሲያወድሱ ተሰሙ እንጂ ህዝባችን ለሚሉት ምን ጥቅም አስገኙ? በዚህም በዚያም ግን ጸያፍ ጠባብነት ቀን ወጣለት ሊባል የሚገባ ነው። ተመልሶ ለጸረ ኢትዮጵያ ኃይሎች መድረክ መስጠት፣ በህዝብ ላይ ሊጨፍሩና ጸረ ኢትዮጵያ፣ ጸረ አማራ ጸያፍ አቋማቸውን ያንጸባርቁ ዘንድ እድል መስጠት፣ ለአማራ አልቆለታል ኃይሎች መሳሪያ ተባባሪ መሆን፣ ጸረ ኢትዮጵያ ኃይሎች ይውደሙ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ጠባብነት የተወገዘ ይሁን። ስርነቀል ለውጥ ስንል ጥገና ሲሉ አለባብሶ ቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ስርነቀል ለውጥ በሚል ጉዳፍ ደርሷል ብሎ ጥገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የስርነቀል አማራጭ ተያዘ? ዲስኩሩሲን ጋጋ ታሪካዊ ሀቅን ደፍጥጦ ማለፉ የተመረጠ በመሆኑ ስርነቀል ለውጥ ስንል ለምንና እንዴትን አጣጥተን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምችው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅበዋል። ይህን ወዶ የሚገባበት ለሞት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክቡርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሽ ሆነው ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስርዓት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። ያዚህ ኃይለስላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል፣ በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስርነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ጊዜ ያለፈበትን ስርዓት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስርዓት ሊያስወግድ የተነሳው አብዮት ስርነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንጻር ብዙ እርምጃዎች ቢወሰዱም ስርነቀል ከሆነው የህዝብ ፍላጎት አንጻር ዴሞክራሲ፣ ህዝባዊ መንግስት፣ በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አጠፈነ። ስለዚህም አዲሱ ሹም በስህተት ስርነቀል ለውጥ የተባለው ጉዳት አመጣ ቢልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ስርነቀል ለውጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና ኢዲሞክራሲያዊነት ተላቃ ነፃ በሆነች ነበር። ስርነቀል ለውጥ በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አቅጣጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የስርነቀሉ ትግል ሳይሆን የስርነቀሉ ትግል ሂደት በመደናቀፉ ነው። ደርግን ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚጠገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ፣ ይህን ተጻሮና የራሱን የቧልት ሽግግር አካሂዶ በአምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ስርነቀል ለውጥ ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚጠገን የሚታደስ ከቶም አልነበረም። አዲሱ ሹም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚህ አቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ተገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንኮታኮት በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው ኮሎኔሉ ግን ይህን አማራጭ እምቢ ብሎ ከተጣዋጅን አውጥቶ ወደ መጨረሻው ፈጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ስር ነቀል ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ያደግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቆልፍ ቤቶች ሊመነጥር የተነሳው ይህን ጸረ አማራ መንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንጻር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቃጣውና ለስር ነቀል ለውጥ የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ጥራት ይወገድ ያክትም የሚለው ነው። ስር ነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግስ አንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ተገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ማይሉት በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ። የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለምርጫ ያቀርበኛል ተብሎ እየተነገረ ነው። ስር ነቀል ለውጥ ያስፈልጋል ስንል ወያኔን ከነስርዓቱ የሚያሰግድ ለውጥ ማለታችን ነው። አዲሱ ሹም እንዳመነውም በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስር ነቀል ለውጥን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲሱ ሹም አንድም በጸረ ኢህአፓነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቦ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቅ እናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን እንመርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያሰምርብን መነሳቱ በዚህ የሚረጋገጣል። ህዝብ መክሮና መርቶ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ባንድ አውቅላችኋለሁ በሚል ግለሰብ ሆነ በአፍክሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰን ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢህአፓን በኮሙኒስትነት ሊከስም ሊያጥላላ ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ጥራት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ኢህአፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃ ግብሮቹ ይፋ ናቸው። ሻቢያም ወያኔም ኦነግም ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ዶሬ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ስርዓትና ለሀገራችን ሉዓላዊነት ታግለው የተሰዉት የተከበሩ ጀግኖች ናቸው እንጂ በተራ ጥራዝ ነጥቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ያባ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሙኒስት ኮሙኒስት የአልባኒያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ያባ ሰፊውን ህዝብ የከዳ የቡርዣ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣልነው ስር ነቀል እርምጃ ካልወሰድንበት ያንሰራራል። ግፍና በደል ይቀጥላል። በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስር ነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋ ቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ ከጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስር ነቀል ትግላችን የምናስወግደው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቅድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነግስ አንግሱ ያክትም። ኢህአዴግ አይቀጥልብንም። ጸረ ወያኔ ትግላችን አመጻችን ተጠናክሮ ይቀጥላል።